ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ሰኔ 15 2010 ዓ.ም ምርጥ ፕሮግራማችን ተጀመረ።
ነገ ቅዳሜ በአዲስ አበባ ከፍተኛ ቁጥር ያለው ህዝብ የሚሳተፍበት ሰልፍ ይካሄዳል።
በኢትዮጵያ ፖለቲካ ውስጥ አዲስ የሆነ የዲሞክራሲ ብልሽታ ስለመጣ እነዚህ ገንቢ ሐሳቦች መደገፍ መቻል አለብን፣ እነዚህ ገንቢ ሐሳቦች እንዳይቀለበሱ ደግሞ መከላከል አለብን በሚል ነው።
የአንድነት ለፍትህና ለዲሞክራሲ ፓርቲ የቀድሞ አባል ስንታየው ቸኮል
የሰልፉ አንደኛው አስተባባሪ ናቸው። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል።
ለምሽቱ ከያዝነው ዜና መካከል ደግሞ ዋና ዋናዎቹን ቆንጅት፣
ኢትዮጵያና ኤርትራ ሰላምን ለማምጣት የያዟቸው እርምጃዎች አበረታተውናል ብለዋል። ዩናይትድ ስቴትስ፣ የአፍሪካ ህብረትና የአውሮፓ ህብረት ኮሚሽን በየበኩላቸው ባወጧቸው መግለጫዎች። አርበኞች ግንቦት 7 የትጥቅ ትግሉን ለማቆም መወሰኑን አስታወቀ። መቀሌ ላይ የሰማዕታት ቀን ታስበዋል የሚሉትና ሌሎችም አሉ።
አመሰግናለሁ። አድማጮች እንደምን ውላችሁ አምሽታችኋል? ዛሬ የምናስተናግዳችሁ እኔ አዲሱ አበበና
እኔም ቆንጂት ታዬ ነኝ።
መልካም ምሽት እንመኛለን። አሁን ወደ ዓለም ዜናው ንባብ እናልፋለን።
ኢትዮጵያና ኤርትራ ለረጅም ጊዜ የቆዩ ልዩነቶቻቸውን ለመፍታት በቅርቡ እየወሰዱ ያሉት እርምጃ አበረታቶናል ስትል ዩናይትድ ስቴትስ አስታወቀች። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አጨቃጫቂዋን ባድመ ከተማን ለኤርትራ መመለስን የሚያካትተውን የአልጀርሱን የሰላም ስምምነት ሙሉ በሙሉ ተግባራዊ ለማድረግ ቃል ገብተዋል። ያን ተከትሎ የኤርትራ ፕሬዚደንት ኢሳያስ አፈወርቂ ከትናንት በስቲያ ረቡዕ ባደረጉት ንግግር የኢትዮጵያ የሰላም ሀሳብ የአዎንታዊ አካሄድ ፍንጭ የሚሰጥ ነው በማለት ምላሽ መስጠታቸው መፍትሄ ሊገኝ ነው የሚል ተስፋ ፈንጥቋል። የኤርትራ ፕሬዝደንት በንግግራቸው የጠቅላይ ሚኒስትር አብይ አህመድን አቋም ለመረዳትና ስለ ወደፊት እርምጃዎችም እቅድ ለመተለም የመንግስታቸውን ልዑካን ወደ አዲስ አበባ እንደሚልኩ አመልክተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ሐሙስ ባወጣው መግለጫ ፕሬዝደንት ኢሳያስና ጠቅላይ ሚኒስትር አብይ ወደ ሰላም የሚያመሩ እርምጃዎችን በመውሰዳቸው ደፋር አመራር አሳይተዋል ብሏል። የውጭ ጉዳይ ሚኒስቴሩ መግለጫ አያይዞም ዩናይትድ ስቴትስ ሁለቱ ሀገሮች ግንኙነቶቻቸው ሙሉ በሙሉ እንዲታደስና ከሁለቱም ሀገሮች ጋር የምንጋራው የሰላምና የእድገት ምኞት እውን እንዲሆን በጉጉት ትጠብቃለች ብሏል።
የአፍሪካ ህብረት ኮሚሽን ሊቀመንበርም ሙሳ ፋኪ መሐማት በኢትዮጵያና በኤርትራ ግንኙነት እየታዩ ያሉት አዎንታዊ እርምጃዎች በደስታ ተቀበልናቸዋል ብለዋል። የሁለቱ ሀገሮች መሪዎች ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ የወሰዷቸውን ደፋርና ጠንካራ እርምጃዎች አደንቃለሁ ያሉት የህብረቱ ኮሚሽን ሊቀመንበር በሁለቱ ሀገሮች መካከል አዲስ የመልካም ጉርብትና ምዕራፍ እንዲጀመር በጀመሩት ጎዳና ጸንተው እንዲቀጥሉ አበረታታለሁ ነው ያሉት።
የአውሮፓ ህብረት የውጭ ጉዳዮችና የጸጥታ ፖሊሲ ከፍተኛ ተወካይ ፌዴሪካ ሞጎሪኒ በበኩላቸው ኢትዮጵያ የአልጀርሱን የሰላም ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ በሙሉ ተግባራዊ ለማድረግ ዝግጁነቷን መግለጿና የኤርትራ ፕሬዚደንት ኢሳያስ አፈወርቂም በጉዳዩ ዙሪያ የሚነጋገሩ ልዑካን ወደ አዲስ አበባ ለመላክ መወሰናቸው በሁለቱ ሀገሮች መካከል ለረጅም ጊዜ የቆዩትን ልዩነቶች ለመፍታት ወሳኝ እርምጃዎች ናቸው ብለዋል። የድንበሩ ጉዳይ መፈታት ሁለቱንም ሀገሮች የሚጠቅም፣ ለአፍሪካ ቀንድ መረጋጋትም የሚረዳ ነው ብለዋል። ፌዴሪካ ሞጌሪኒ የአፍሪካ ህብረት ኮሚሽን ሊቀመንበር በመግለጫቸው እንዳመለከቱትም አሉ፣ የአውሮፓ ህብረትም በአልጀርሱ የሰላም ስምምነት እማኝነቱ ሁለቱን ሀገሮች ወደ እርቀ ሰላም በሚያደርጉት ጉዞ ለማገዝ ዝግጁ ሆኖ ይጠባበቃል ብለዋል።
በኢትዮጵያ ያካሄድ የነበረውን የተናጠል ትጥቅ ትግል ለማቆም መወሰኑን ተቃዋሚው አርበኞች ግንቦት 7 ለአንድነትና ለዲሞክራሲ ንቅናቄ አስታውቋል። ድርጅቱ በዛሬው ዕለት ባወጣው መግለጫ ከዛሬ ሰኔ 15 ማለት ከትናንት ከዛሬ 15 2010 ዓ.ም ጀምሮ በማናቸውም መልኩ በየትኛውም የሀገሪቱ ክፍሎች ምንም አይነት አመጽ ነክ እንቅስቃሴ ከማድረግ እታቀባለሁ ብሏል። በየትኛውም አካባቢ የሚገኙ አባሎቼ ከማናቸውም የአመጽ እንቅስቃሴ እንዲታቀቡ ድርጅታዊ ትዕዛዝ ማስተላለፉን የድርጅቱ መግለጫ ጨምሮ ገልጧል። የኢትዮጵያ ሕዝብ ላለፉት በርካታ አመታት ከአፈና አገዛዝ ለመላቀቅና ወደ ዲሞክራሲ ስርዓት ለመሸጋገር ለአስጨራሽ ትግል በማካሄድ ላይ ይገኛል ያለው አርበኞች ግንቦት 7 የህዝባችን ትግል የወለደውና በኢሃደግ ውስጥ ታፍኖ ይኖር የነበረው የለውጥ ኃይል ህዝቡን ተቀላቅሎ በዋነኛነት ትግሉን የመምራት ኃላፊነት እየተወጣ ነው ሲል ፈጣኝ ባለው በዚህ ወቅት ከኢትዮጵያ ህዝብና ለውጡን ከመመራው ወገን ጎን መቆም መወሰኑን ግልጽ ማድረጉን ለጠቅላይ ሚኒስትር አብይ አህመድ የሳምንቱ መጀመሪያ የፓርላማ ንግግር ለመደገፍ ከትናንት በስቲያ ረቡዕ ያወጣው መግለጫ አስታውቋል። አርበኞች ግንቦት 7 ከዚህ ቀደም በኢትዮጵያ መንግስት በአሸባሪነት የተፈረጀ እንደነበርና በዚሁ ክስ ተወንጅለው የሞት ፍርድ ተፈርዶባቸው የነበሩት የድርጅቱ ከፍተኛ አመራር አባል አቶ አንዳርጋቸው ጽጌ በቅርቡ ከእስር በተለቀቁበት ወቅት በቡድኑ ላይ ይቀርብ የነበረውም ክስ ወደፊት እንደሚነሳ መገለጡ ይታወቃል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በደቡብ ሱዳን ሰላም ማስፈን ለኢትዮጵያ ሀገራዊ ጸጥታና ጥቅም ወሳኝ ጉዳይ መሆኑን የውጭ ጉዳይ መስሪያ ቤት አስታውቆ በጎረቤት ሀገሯ የተከሰተውን የእርስ በርስ ጦርነት ለማስቆም አዲስ አበባ ላይ የተካሄደው የሰላም ድርድር አንዳንድ እመርታዎች የታዩበትና በቀጣይነት ውይይት ለማድረግ ስምምነት የተደረሰበት ነው ብሏል። የደቡብ ሱዳን መንግስት የተቃዋሚው መሪ ሪያክ ማቻርን አንፈልጋቸውም ሲል ከጁባ መግለጫ መስጠቱን የዓለም አቀፍ የዜና አውታሮች ዘግበውታል። የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ መለስ ዓለም ማምሻውን ለአሜሪካ ድምጽ እንደገለጹት የማሻርን እንቅስቃሴ ገድቦ የቆየውን እቀባ ለማንሳት ስምምነት ላይ ተደርሷል። በአብይ ርዕስ ዝርዝር ዘገባ እናቀርብበታለን።
ከአንድ ወር በፊት ዩናይትድ ስቴትስ ድንበር ላይ የተለያዩ ጓቴማላዊ እናትና የሰባት ዓመት ወንድ ልጃቸው ዛሬ ጠዋት ተገናኝተዋል። እናትና ልጅ ቦልቲሞር ዋሽንግተን አውሮፕላን ጣቢያ ላይ ነው የተገናኙት። ሊገናኙ የቻሉትም እናቲቱ የዩናይትድ ስቴትስ ፍርድ ሚኒስቴርን በፍርድ ፌዴራል ፍርድ ቤት ከከሰሱ በኋላ ሚኒስቴሩ በቁጥጥር ስር የነበረውን ልጅ ሊለቅ ከተስማማ በኋላ መሆኑ ታውቋል። እናትየዋ ልጃቸውን ይዘው ድንበር ካቋረጡ በኋላ የፖለቲካ ጥገኝነት እንዲሰጣቸው ማመልከቻ አስገብተው ነበር። ማመልከቻው መልስ እስከሚያገኝ ወደ ቴክሳስ ሄደው እዚያው እየኖሩ ይጠባበቃሉ። ትናንት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሜክሲኮ ድንበር ገብተው የተነጣጠሉ ቤተሰቦች እንዲገናኙ ፌዴራል መንግስት መስሪያ ቤቶችን አሳስበዋል። ትናንት የፕሬዝዳንቱ ባለቤት ማሊያና ትራምፕ ቴክሳስ ውስጥ ከወላጆቻቸው የተነጠሉ የፍልሰተኛ ልጆች የተቀመጡበትን ማዕከል ጎብኝተዋል። ቀዳማዊት እመቤቷ አስቀድሞ ይፋ ሳይደረግ በድንገት ያደረጉትን ጉብኝት ታዲያ የለበሱት አወዛጋቢ ልብስ አጥልቶበታል። ትናንት ሜላኒያ ወደ ቴክሳስ ለመጓዝ ከሜሪላንድ ሲነሱ ጀርባው ላይ አይ ሪሊ ዶንት ኬር ዱ ዩ፣ እኔ ግድ የለኝም እናንተ ግድ አላችሁ የሚል ነው የእሳቸው ጽህፈት ቤት ጽሑፉ የተደበቀ መልእክት ማስተላለፍ የታለመ እንደሆነ አጥብቆ እየተከራከረ ነው። ፕሬዚዳንት ትራምፕ ግን ከዚያ የሚጋጭ ነገር በትዊተር ልከዋል። የሚሌኒያ መልእክት በውሸት ዜና አሰራጭ ፌክ ኒውስ ሚዲያ ላይ ያነጣጠረ ነው። ቀጣፊዎች መሆናቸው ገብቷታል፣ ስለዚህ ግድ የላትም ነው ያሉት።
በመጨረሻም የአውሮፓ ህብረት ጂንስ ልብሶች፣ በርበን የሚሉትን አረቄና ሞተር ብስክሌቶችን ጨምሮ ዩናይትድ ስቴትስ በምትልካቸው በብዙ ቢሊዮን ዶላር የሚገመቱ ሸቀጦች ላይ ቀረጥ ሊጥል ተሰናድቷል። ይህም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከዓለም ዙሪያ ወደ አሜሪካ በሚላኩ ብረታ ብረት ላይ ቀረጥ ለመጣል ያደረጉትን ውሳኔ ተከትሎ በየአቅጣጫው ከተያዙት የአጸፋ እርምጃዎች መሀል አንዱ ነው። ዩናይትድ ስቴትስ ከቻይና በሚገባ ከ30 ቢሊዮን ዶላር በላይ ግምት ያለው ሸቀጥ ላይ ከሁለት ሳምንታት በኋላ ቀረጥ ማስከፈል ትጀምራለች። ቻይናም በአስቸኳይ በአጸፋው ታሪፍ እንደምታስከፍል ያስታወቀች ሲሆን ጉዳዩ በሁለቱ የዓለም ትላልቅ ኢኮኖሚዎች መካከል ውዝግብ እንደሚቀሰቅስ ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። The Voice of America.
በዜና የጀመረው ፕሮግራማችን አድማጮች በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል።
መልካም ምሽት በድጋሚ የምንመኝላችሁ አስተናጋጆቻችሁ ታዲያ ቆንጂት ታዬና
አዲሱ አበበ ነን። አሁን የዕለቱ አብይ ርዕስ
በደቡብ ሱዳን ሰላም ማስፈን ለኢትዮጵያ ሀገራዊ ጸጥታና ጥቅም ወሳኝ ጉዳይ መሆኑን የውጭ ጉዳይ ሚኒስቴር አስታውቆ ኢትዮጵያ በጎረቤት ሀገሯ የተከሰተውን የእርስ በርስ ጦርነት ለማስቆም አዲስ አበባ ላይ የተካሄደው የሰላም ድርድር አንዳንድ መርታዎች የታዩበትና በቀጣይነት ውይይት ለማድረግ ስምምነት የተደረሰበት ነው ብሏል። የደቡብ ሱዳን መንግስት የተቃዋሚውን መሪ ሪያክ ማቻርን አንፈልጋቸውም ሲል ከጁባ መግለጫ መስጠቱን ዓለም አቀፍ የዜና አውታሮች ዘግበውታል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ ዓለም ማምሻውን ለአሜሪካ ድምጽ እንደገለጹት የማቻርን እንቅስቃሴ ገድቦ የቆየውን እቀባ ለማንሳት ስምምነት ላይ ተደርሷል። ሄኖክ ሰማግዜር ተከታትሎታል።
ከአስተዳደር አንጻር እንግዲህ ዋነኞቹ ተብለው የሚቀመጡት ምን ያህል የምክትል ፕሬዚዳንቶች ይኑሩ፣ ማን የትኛውን ቦታ ይውሰድ፣ የካቢኔ መቀመጫዎች ምን ያህል ይሁን፣ ምክትል ሚኒስትሮች ስንት ቁጥር ይኖራቸው፣ ማን የትኛውን ይውሰድ፣ ደቡብ ሱዳን ፓርላማ መቀመጫው እንዴት ስርጭት ይኑረው፣ በተመሳሳይ መንገድ ማን ስንት ወንበር ይኑረው የሚሉና መጨረሻ ላይም ደግሞ የደቡብ ሱዳንን መንግስት አስተዳደር የክልሎች ክፍፍል እንዴት ይሁን የሚለው ቀደም ሲል በንጥልጥል የቆየ ስለሆነ አዲስ ኮሚሽን እንዲቋቋምና እሱም እንዲወሰን ከመግባባት ተደርሷል። ሌላኛው ፈታ ጉዳይ ነው። እንግዲህ ደቡብ ሱዳን ውስጥ መጀመሪያ ግጭቱ ሲፈጠር በመንግስትና ዶክተር ሪክ ማቻር በሚመሩት የደቡብ ሱዳን ነጻ አውጪ ንቅናቄ መካከል ይሁን እንጂ እየዋለ እያደረ ሌሎች ታራቂ ቡድኖች መጥተዋል። ሌሎች ዱር ቤቴ ያሉ ቡድኖች ተከስተዋል እና የትኞቹ ናቸው የመንግስት አካል የሚሆኑት የሚል ዝርዝር የጸጥታ ሁኔታ ላይ በኢጋድ የሚኒስትሮች ምክር ቤት የቀረበው የኢጋድ የሰላም ሀሳብ ለመሪዎቹ ቀርቦ ክርክር ተካሂዶበታል። ሁለተኛው የነበረው ጉዳይ ዋነኛ የተቃዋሚ ቡድን መሪ ዶክተር ሪክ ማቻር እጣ ፈንታ ጉዳይ ነው። ሄኖክ፣ አንተ እንደምታውቀው ሪክ ማቻር ላለፉት 2 ዓመታት አካባቢ ከአካባቢው ርቀው ደቡብ አፍሪካ ነው የነበሩት። የሰላም ውይይቱን እሳቸው የወከሏቸው የቡድናቸው አመራሮች ሲከራከሩበት የነበረ ነው። ስለዚህ እሳቸው የሰላም አካል መሆን የግድ ነው ሲባል ክርክር ሲደረግበት ነበር። በተለይም ኤስፒኤልኤምአይኦ ሪክ ማቻር መምጣት አለበት፣ እሳቸው በሌሉበት ሁኔታ ውስጥ ድርድሩ አንድም ጋት አይሄድም፣ አንድም ጋት መራመድ አይችልም የሚል ጉዳይ ነበር። እሱም ተነስቷል። ይሄ የትናንቱ ስብሰባ የተሳካ ነበር ብለን ማለት እንችላለን። ከሚጠበቀው በላይ የተሳካ ነበር።
እንግዲህ እናንተ የተሳካ ነው
ምክንያቶች የደቡብ ሱዳን ነጻ አውጪ ንቅናቄ መሪ እና ምክትል ፕሬዚደንት የነበሩትን ዶክተር ሪክ ማቻር ከደቡብ አፍሪካ አዲስ አበባ መጥተው በሰላም ጥረቱ ቀጣይ ሂደት ላይ በአካል እንዲሳተፉ ተወስኗል። ይሄ አንደኛው ትልቅ ስኬት ነው። ቀደም ሲል በጁባ ባለው የፕሬዚደንት ሳልቫ ኪር አስተዳደር በኩል ይሄ የሚታሰብ አልነበረም። በኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጎትጓችነት ተጽዕኖና ማግባባት ይህንን ሀሳብ ተቀብለው ሪክ ማቻርም አዲስ አበባ መጥተው ሁለቱን ከሁለት ዓመት በኋላ የማይታሰብ የሆነ የነበረውን አይቻልም ተብሎ ሲገመት የነበረውን አንድ አዳራሽ አንድ ገበታ ላይ አስቀምጠው አጨባብጠው አስተቃቅፈው በመካከላቸው ያለውን ችግር በሰላም እንዲፈቱት ይሄ ጊዜ የሚሰጥ ጉዳይም እንዳልሆነ የጊዜ ጉዳይ ከነሱ ጋር እንዳልሆነም አስረድተዋቸው ከመግባባት ደርሰዋል። ስለዚህ ሪክ ማቻር የእንቅስቃሴ ሁኔታቸው ላይ ተጥሎ የነበረው ገደብ እንዲነሳ መሪዎቹ ተስማምቷል። ይሄ ትልቅ ውሳኔ ነው፣ ለሰላም ሂደቱም አጋዥ ነው ተብሎ ይታመናል። በቀጣይ ሞሪታንያ ዋና ከተማ ንዋክሾት የሚካሄድ የ31ኛው አፍሪካ ህብረት ስብሰባ አለ። ከዚህ ጎን ለጎን የኢጋድ አባል ሀገራት የውጭ ጉዳይ ሚኒስትሮች ተገናኝተው ቋጫ እንዲያደርጉበት ከመግባባት ተደርሷል። ይህም ትልቅ እርምጃ ተደርጎ ይወሰዳል።
በስተ መጨረሻ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ሁለቱን መሪዎች ሳልቫኪር እና ሪያክ ማቻርን እጅ ለእጅ እንዲጨባበጡ እንዲተቃቀፉ ሲያደርጉ ነበር። ስልቱ ምንድን ነው? ፍቅር ያሸንፋል ዲፕሎማሲ?
ሄኖክ፣ እንደ ትርጉምህ ነው። ይሄ ትልቁ ነገር ሁለቱ የፖለቲካ መሪዎች በመካከላቸው ያለውን ችግር ለመፍታት አሁንም እድሉ እንዳለ የሚያሳይ ነው። ፕሬዚደንት ሳልቫኪርም ዶክተር ሪክ ማቻርም ለደቡብ ሱዳን ህዝቦች ነጻነት ትልቅ ዋጋ የከፈሉ የፖለቲካ መሪዎች ናቸው። ይህን ዋጋ ከፍሎ ሲያበቁ ግን ወደ እንደዚህ አይነት የፖለቲካ መሳሳብ ገብቶ ዳፋው ለተራው የደቡብ ሱዳን ህዝብ ሆኗል። ደቡብ ሱዳን ካላት ህዝብ ውስጥ አሁን 70% የሚሆነው አንድም ከሀገር ውጭ ነው የሚሆነው ያለው፣ ሌላውም ከሀገር ውጭ በስደት ላይ ነው ያለው። ሌላውም አገር ውስጥም ቢሆን በስደት ሆኖ ተፈናቅሎ በካምፕ የሚኖር ነው። ይሄ ችግር ቶሎ መፈታት አለበት። የደቡብ ሱዳናዊውን እንባ ማበስ ያስፈልጋል። መከራና እንግልታቸው ሊቆም ይገባል። ለዚህ ያላቸውን ፍላጎት ያሳያል። ይሄ ጉዳይ ዞሮ ዞሮ የደቡብ ሱዳናዊያን ጉዳይ ብቻ አይደለም፣ ችግሩ ከነሱ በላይ ነው። ኢትዮጵያ በመቶ ሺዎች የሚቆጠሩ የደቡብ ሱዳን ዜጎችን ለማስገድ ለማስጠለል ተገዳለች። እነዚህ ደቡብ ሱዳናዊያን ወንድሞቻችን ከኢትዮጵያውያን ካለ ውስን ሀብት ላይ ነው እየተቋደሱ የሚኖሩት። ከጸጥታ አንጻር የራሱ ተግዳሮቶች አሉት። ባለፈው አመት በፊት የነበረው የሙሉሌት ችግርን ማስታወስ ይቻላል። ስለዚህ የደቡብ ሱዳን ሰላም መሆን የእኛ ሰላም ነው። ይህ እንዲመጣ ሁለቱ መሪዎች ወደዚህ ደረጃ እንዲደርሱ ጠቅላይ ሚኒስትሩ ያደረጉት ጥረት አለ። ይህን ጥረት የምናደርገው ለደቡብ ሱዳናውያን ብቻ ብለን አለም ለራሳችንም ስለሚያስፈልገን ነው።
በጣም ነው የማመሰግነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለሰጡኝ ማብራሪያ አመሰግናለሁ።
ሄኖክ፣ እኔም አንተንም የአሜሪካ ድምፅ ሬዲዮ አድማጮችንም አመሰግናለሁ። እግዚአብሔር ይስጥልኝ።
ነገ ቀደም ሲል እንደገለጽነው በአዲስ አበባ ከተማ ዲሞክራሲን እናበርታ በሚል ቃል በሚካሄድ ግዙፍ የድጋፍ ሰልፍ ላይ ቁጥሩ እጅግ ከፍተኛ የሆነ ህዝብ እንደሚገኝ አስተባባሪ ኮሚቴው አስታውቋል። የመንግስት የጸጥታ ኃይሎች ተግባራቸውን የሚያከናውኑ ቢሆኑም ህዝቡ የራሱን ደህንነትና ሰላም እንዲያስከብር አስተባባሪ ኮሚቴው ከወዲሁ ጠይቋል። መለስካቸውማ።
ለአመታት እጅግ ብዙ የህዝብ ትዕይንቶችን ሲያስተናግድ የኖረው መስቀል አደባባይ ዛሬ ከእኩለ ቀን ጀምሮ የተለየ ድባብ ይታይበታል። ለነገው ግዙፍ ሰልፍ የተለያዩ ዝግጅቶች እየተደረጉ ይገኛሉ። የጠቅላይ ሚኒስትሩን ምስሎች የያዙ ቲሸርቶች እዚህም እዚያም ይሸጣሉ። ከምስሎቹ ጋርም ልዩ ልዩ መፈክሮች ይነበባሉ። ከጎንህ ነን፣ የመደመር ቀንና የመሳሰሉት እነዚህም ቲሸርቶች ያስጌጡ መፈክሮች ናቸው። ቁጥራቸው በርከት ያሉ የመገናኛ ብዙሃን ባለሙያዎች ይህንን የተለየ ቀን ዋዜማ ለታሪክ ለማስቀረት የድምፅና የምስል መቅረጫ መሳሪያዎቻቸውን ይዘው የአስተባባሪ ኮሚቴውን ጋዜጣዊ መግለጫ እየጠበቁ ናቸው። ዘንድሮው የኢትዮጵያ ፖለቲካ ሁሉ ልዩ የሆነው የሰኔ ዝናብ መጣው እያለ ማስፈራራት ይዟል። ወዲያውም የድጋፍ ሰልፉ አስተባባሪ ኮሚቴ ሰብሳቢ አቶ ጉደታ ገለልቻ የሰልፉን ምክንያት እንዲህ ገልጸውታል።
በነገው ዕለት ያለውን ለውጥ እንደግፍ፣ ዲሞክራሲን እናበርታ በሚለው ሞቶ ታላቅ ሰላማዊ ሰልፍ ጠርተናል። ይሄ ሰላማዊ ሰልፍ የማንም ሳይሆን የኢትዮጵያውያን ሰልፍ የምዝጋና ቀን ሁላችንም ያለ ሃይማኖት ያለ ፖለቲካ ልዩነት ያለ አስተሳሰብ ልዩነት በጋራ ሆነን እስካሁን ድረስ አገራችን ኢትዮጵያ ከቅርብ ጊዜ ወዲህ የነበረችበትን ሁኔታ እናቃለን። ዛሬ ደግሞ ከዛ ሁሉ ስጋት ተመልሰን በነጻነት በፍትህና በዲሞክራሲ ጎዳና ላይ ገብተናል።
አቶ ጉደታ አክለውም ነገ መሆን ይኖርበታል ያሉትና ተስፋቸውን ተናግረዋል።
ኢትዮጵያውያን በሙሉ በጋራ በአንድነት ኢትዮጵያዊ መንፈስ ኢትዮጵያዊ ስሜትን ብቻ ለመግለጽ እዚህ እንገኛለን ብለን ተስማምተናል። ከተለያዩ ቦታ ተስፋ ሰጪ መረጃዎች እየደረሱን ነው። ስለሆነም በነገው ዕለት በሰላም በፍቅር የምናሳልፍበት ቀን ይሆናል ብለን ተስፋ እናደርጋለን።
ሌላው የአስተባባሪ ኮሚቴው አባል አቶ ስዩም ባምቦ ዩኒቨርሲቲ በወልቂጤ ቅጽር ግቢ መምህርና የታወቁ የኢንተርኔት አምደኛ ናቸው። እሳቸው ያተኮሩት ይህ ነገ በመስቀል አደባባይ ድጋፉን ለመግለጽ ይመጣል ተብሎ የሚጠበቀው ከሁለት እስከ አራት ሚሊዮን የሚደርስ ሕዝብ ደህንነቱንና ሰላሙን ለመጠበቅ ምን ማድረግ እንዳለበት ነበረ።
ብዙ አይነት ነገሮች ሊከሰቱ ይችላሉ። በዋናነት ትኩረት ሰጥተን ያስቀመጥነው ነገር እያንዳንዱ ወደዚህ የሚመጣ ተሳታፊ ማህበረሰብ የራሱን ሰላም ማስከበር መቻል አለበት። ከዛ አልፎ እኛ ያስተማራናቸው ሰዎች አሉ፣ ከ1500 እስከ 2000 የሚሆኑ ከነሱ ጋር መተባበር መቻል አለባቸው። ከዛም አልፎ ደግሞ የጸጥታ ኃይሎች አሉ፣ የኦሮሚያ አለ፣ የፌዴራል አለ፣ የአዲስ አበባ ከተማ አለ። ከነዚህ ጸጥታ ኃይሎች ጋራ መተባበር መቻል አለባቸው። በቅንጅት ነው የሚሰራው። ከምንም በላይ ግን ዜጎች በራሳቸው ደህንነታቸው ማስከበር መቻል አለባቸው። የተለየ እንቅስቃሴ ሲኖር ከጸጥታ ኃይሎችና ከአስተባባሪዎች ጋር ተነጋግረው ነገሮችን በቀላሉ መፍትሄ የሚያገኙበት ነገር መመቻቸት አለበት።
ከአስተባባሪ ኮሚቴው አባላት አንዱ የቀድሞ አንድነት ለዲሞክራሲና ለፍትህ ፓርቲ አባል የነበረው ንቁ የፖለቲካ ተሳታፊ ስንታየው ቸኮል ስለነገው የድጋፍ ሰልፍ ይህንን ብሎ ነበር።
በኢትዮጵያ ፖለቲካ ውስጥ አዲስ የሆነ የዲሞክራሲ ብልሽታ ስለመጣ እነዚህ ገንቢ ሐሳቦች መደገፍ መቻል አለብን፣ እነዚህ ገንቢ ሐሳቦች እንዳይቀለበሱ ደግሞ መከላከል አለብን በሚል በጣም በሚገርም ሁኔታ በኢትዮጵያ ታሪክ ውስጥ ይሄ ሰልፍ ከ13 ዓመት በኋላ ለመጀመሪያ ጊዜ ክስተት የሆነ ሰልፍ ነው ተብሎ ይጠበቃል። ይሄ ሰልፍ የወለደው ህዝብ ነው፣ የወለደው የሚጨርሰውም ህዝብ ነው።
ያለ መንግስት ትዕዛዝ ወይንም ያለ ፓርቲ ትዕዛዝ ለመንግስት የድጋፍ ሰልፍ ህዝብ ይወጣል ተብሎ ሲነገርና የዝግጅቱ ዋዜማ እንዲህ በአደባባይ ሲጧጧፍ በኢትዮጵያ ታሪክ ይህ የመጀመሪያው ሳይሆን አይቀርም በብዙዎቹ አስተያየት። ለማንኛውም ዛሬ በማህበራዊ መገናኛ ብዙሃን አንድ ቀልድ ቢጤ ግጥም ወጥቷል። ወይ አዲስ አበባ ወይ አራዳ ወይ አገር ሲረጋጋ ሰልፍ አማረሽ ወይ የሚል መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
ድንቅ ድንቅ አጨራ
አገርም እንደ ሰው ሊል መስለኝ ነው።
እናፈቅናለን። እሺ
እኮ መለስካቸው እናመሰግናለን። ከዚሁ ዲሞክራሲን እናበርታ በሚል መሪ ቃል ከሚካሄደው ሰልፍ ጋር በተያያዘ ያሰባሰብነውን የህዝብ አስተያየት እናቀርብላችሁ። ጠቅላይ ሚኒስትር አብይ አህመድን በመደገፍ ሰልፍ የምንወጣው ለለውጥ የተነሱና ብርሃን ያሳዩ ድምጻችንንም የሚሰሙ መሪ በመሆናቸው ነው ሲሉ አንዳንድ የአዲስ አበባ ከተማ ነዋሪዎች ተናግረዋል። እስክንድር ፍሬው ዞር ዞር እያለ ያንዳንዶቹን አስተያየት የተመለከተ ዘገባ ልኮልናል።
አዲስ አበባ ለነገው ታላቅ ሰልፍ እየተዘጋጀች ነው። በተለያዩ የከተማው አካባቢዎች ሲካሄዱ የዋሉ የቲሸርት ሽያጮች የዚህ ማሳያ ናቸው። አመት ባል ይመስላል ብላለች በከተማዋ ያለውን ድባብ የተመለከተች አንድ ወጣት። እናም የጠቅላይ ሚኒስትር አብይ አህመድ ፎቶዎችና ከርሳቸው ንግግር የተወሰዱ አባባሎች የታተሙባቸው የተጻፉባቸው ቲሸርቶች በተለያዩ አካባቢዎች ሲሸጡ ውለዋል። ገና ከዛሬው ቲሸርቶቹን ለብሰው የታዩም ነበሩ። ለዶክተር አብይ አህመድና ለአቶ ለማ መገርሳ የተዘፈነውንና በማህበራዊ ሚዲያ የተለቀቀውን ዘፈን ሞቅ አድርገው ከፍተው ቲሸርቱን ሲሸጡ ካገኘኋቸው ወጣቶች ይዘን ነበር።
ሙሉ ስምሽን ንገሪኝ እስቲ።
እሺ፣ ቤዛዊት ተሾመ እባላለሁ።
እንግዲህ ቤዛዊት፣ ከአሜሪካ ድምጽ ሬዲዮ እስክንድር ፍሬው እባላለሁ። በጣም አመሰግናለሁ ለቃለ መጠይቅ ፈቃደኛ ስለሆንሽ። አሁን ቲሸርቶች እየሸጣችሁ ነው ያላችሁት? ስንኖር ኢትዮጵያዊ ስንሞት ኢትዮጵያንን የሚል ነው ቲሸርቱ። ሰላም፣ ተስፋ፣ ፍቅር የሚል ጽሑፍም አለበት። የዶክተር አብይ አህመድ ፎቶግራፍም አለበት። በማህበር ተደራጅታችሁ ነው? በምን መንገድ ነው? እንዴት ነው ይሸጣችሁ አላችሁ? ይሄንን
እኛ እየሸጥን ያለነው ነገ ለሚወጣው የትብብር ሰልፍ ይሄንን ቲሸርት በማድረግ ሁላችንም ድምጻችንን ለማሰማትና እኛ ደግሞ የህብመት ድርጅት ስላለ በዛ ሁኔታ እያሰራን አሁን ለህዝቡ ይሄ እንዲደርስ በማድረግ ላይ ነው ያለነው።
አዲል ኢብራሂም ደግሞ ቲሸርቶቹን የገዛው ለቤተሰቦቹ በሙሉ ነው።
አሁን ከቤተሰብ ጋር አራት ሆነን ነው ከቤት የምንወጣው። አራት ቲሸርት ገዝቻለሁ። ወንድሞቼ እህቶቼን ሰብስቤ ነው ይዤ የሚሄደው። ስለዚህ ድምጻችንንም የሚሰማ መንግስት ስለመጣ ለዛ ነው የምንወጣው። እንደገና አንድነትንም ያሳየን መንግስት እሱ ነው። ለውጥ ነው ስለተነሳ ለለውጥ የተነሱ መሪን መደገፍ ስላለብን እሳቸውን ለመደገፍ ቀጥታ መነሳት ከቤት አለብን።
ይመር ሀሰን አንዳርጌ ይባላለው ያሉትን አባት ያነጋገርኳቸውም ቲሸርቱን ሲገዙ ነው።
ቲሸርቱን የገዛ ነው ዶክተር አብይን ለዚህ ብርሃን ያደረሰን ጥሩ ብርሃን ስላሳየን የእሱን ቲሸርት መልበስ ይፈልጋል።
ነገም ሰልፍ ይወጣሉ ማለት ነው?
እንዴ በሚገባ ነገ ያልወጣው እኔ መቼ ነው የምንወጣው?
በግል ስራ ላይ የተሰማሩት አይናለም ድሪባና ሰብለ ፈለቀም ቲሸርቱን ለምን እንደገዙና የነገውን ሰልፍ ለምን እንደሚቀላቀሉ ይናገራሉ።
በጸጉር ስራ በሴቶች ይወበሳሉ።
ለምንድን ነው ቲሸርቱን የገዛሽው? የእሳቸው ፎቶግራፍ የታተመበትን ለምን ነው መስቀል አደባባይ የምትወጪው? ነገር
ነገ መስቀል አደባባይ የምንወጣው ደስ የሚል ነገር አለ። ነገ ላይ ያለው ድባቡ ደስ ይላል። በዛ ላይ ደግሞ ዶክተር አብይ ጥሩ ለውጥ ፈጥሯል። ይሄን የመደመር ቀን የሚለውን ነገር በጣም ደስ በሚል ሁኔታ ደስ በሚል ሞራል ለመስቀል አደባባይ ምን
ምን አደረጉ? በተለይ ምንድን መስፈሳቸው ለተስፋ እንድትጥ ያደረገሽ?
በተለይ በብሔርተኝነት ዙሪያ ማለት ያለውን ነገር አንድ ማድረግ ይችላል። ደስ የሚል የሆነ ተስፋ ለወደፊት ያለውን ነገር ተስፋ ሳይተውናል። በዘሬ ጥሩ የሆኑ አሁን ላይ የሚታዩ ለውጦች ወደፊት አሪፍ ነገር እንዳለ የሚያሳይ ነገር ስለዋለ አሁን ላይ በጣም ደስ የሚል ነገር አለ።
ሰብለ ፈለቀ ባላለሁ ቲሸርቱን ይገዛውት ነገር በሚካሄደው ሰላማዊ ሰልፍ ላይ ለመካፈል።
ለምን ሰላማዊ ሰልፍ ላይ ተካፈዩ?
ያው ብዙ ለውጦች አይቻለሁ ማለት ተስፋ አለው ጥሩ ነገር እንዳለ ማለት ነው። እና ለማበረታታት
የነገው ሰልፍ በሰላም ተጀምሮ እንዲጠናቀቅ ተሳታፊዎች ሁሉ አስፈላጊውን ትብብር እንዲያደርጉ ጥሪ ያቀረበው ደግሞ የአዲስ አበባ ፖሊስ ኮሚሽን ነው። ሰልፈኞች ለጸጥታ ኃይሎች ፍተሻ የተለመደውን ትብብር እንዲያደርጉም ኮሚሽኑ ጥሪ አቀርቧል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እዚያው ኢትዮጵያን ቆያለን ግን ወደ መቀሌ። መቀሌ ከተማ ላይ ዛሬ በብዙ ሺህ የሚቆጠር ህዝብ በተገኘበት የሰማዕታት ቀን ታስቦ ውሏል። ሐውዜን ከተማ በሚገመያ ላይ የደርግ ወታደራዊ ኃይል በፈጸመው የአየር ድብደባ 2005 ሰዎች ያለቁባት ዕለት ነው። የክልሉ ምክትል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በባሉ ስነ ስርዓት ንግግር አድርገዋል። ዘጋቢያችን ዓለም ፍሳ ከመቀሌ ዘገባ ልኮልናል። አዳነች ፍሳዬ ታቀርባለች።
ሮብ ሰኔ 15 ቀን 1980 ዓ.ም ምረት ደርግ ገበያ ላይ በነበረው ህዝብ ላይ የቦምብ ናዳ ያወረደበት ዕለት ሲሆን የሰማዕታት ቀን ተብሎ ሲታወስ ይኖራል። ሰኔ 15 ቀን መላ ሰማዕታትን የሚወክል ቢሆንም በአንድ ጊዜ 2005 ሰዎች ያለቁበት ቀን ሁሉንም ሰማዕታት ለመወከል ተመረጠ። የአየር ድብደባው የተፈጸመው ሐውዜን ከተማ ላይ ሲሆን ከተለያዩ አቅጣጫዎች የተሰባሰቡ ሰዎች በተገኙበት ገበያ ላይ የተፈጸመ ፍጅት ነበር። ዛሬ ፍጅቱ የተፈጸመበት 30ኛ ዓመት ነው። ከትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል አንስቶ የተለያዩ አካላትና ማህበራት እቅፍ አበባ በሰማዕታት ሐውልት ላይ አኑረዋል። በብዙ ሺህ የሚቆጠሩ የመቀለና አካባቢዋ ነዋሪዎች በሥነ ሥርዓቱ ተገኝተዋል። ዶክተር ደብረጽዮን ንግግር አድርገዋል።
አብ ዝተፈላለየ ልዑክላት ሃገርና ወዲ ዝኾነ ይኹን ብሄር ነፃ ኮይኑ ክንቀሳቀስን ክስርሕን ዘፀግመሉ ኩነታት ንሪኢ ኣለና። ብፍላይ ኣብ ተጋሩ ዝበፅሕ በደል
በተለያዩ የሀገራችን ክልሎች የማንኛውም ብሔር አባል የሆነ ሰው በነፃነት እየተንቀሳቀሰ ለመስራት የሚቸገርበት ሁኔታ እያየን ነው። በተለይም በትግራይ ተወላጆች ላይ የሚደርሰው በደል በውስጥና በውጭ ባሉ ኃይሎች ተሳስሮ የሚፈጸም ፖለቲካዊ ስልጣን ለመያዝና ሥርዓት ለማፍረስ ዓላማ የሚከናወን ነው። በዚህ እኩይ ተግባር የተበደሉት ፍትህ እንዲያገኙ መስራትና መታገል እንዳለ ሆኖ ሕገ መንግሥታዊ ሥርዓታችንን ለማፍረስ የሚጠነሰሱትን ሴራዎች አበክረን ለመታገልና ከመላ ብሔር ብሔረሰቦች ጋር በመተባበር ሥርዓታችንን ለመጠበቅና የጀመርነውን አዲስ ጉዞ ለመቀጠል በዛሬው የሰማዕታት ቀን ሁላችንም ቃል መግባት ይገባናል።
ዶክተር ደብረጽዮን ከኤርትራ ጋር ሰላም ለመፍጠር የተደረገውን ጥሪና የኤርትራ ምላሽን አስመልክቶም ተናግረዋል።
አብ ቀረባ መንግስትና ንኤርትራ ዝሕለፎ ናይ ሰላም ፀውዒት ከም ዘሎ ስለዚ ብፕሬዚደንት ኢሳያስ እውን ተቐባልና ትራኺቡ ምላሽ ተዋሂቡ ኣሎ። እዚ ጉዳይ
መንግስታችን በቅርቡ የሰላም ጥሪ ማቅረቡ የሚታወቅ ነው። በፕሬዝደንት ኢሳያስም ተቀባይነት አግኝቶ ምላሽ ተሰጥቶታል። ጉዳዩን ለአሁንም ሆነ ለወደፊቱ በሚጠቅም መልኩ ለመፈጸም ቀዳሚ እርምጃ እንደሚሆን ተስፋ እናደርጋለን። ይህ የሰላም ጥረት የምንደግፈውና ዘላቂ ሰላም በማምጣት እንዲፈጸም ሁለቱም የኢትዮጵያና የኤርትራ ህዝቦች በሚገባ እንዲሳተፉበት ይገባል።
አያይዞም ዶክተር ደብረጽዮን በኢትዮጵያና በኤርትራ መካከል በተካሄደው ውጊያ የተሰዋችሁት ሁሉ በዛሬው ዕለት የምናስባችሁ ሉዓላዊት ሀገራችንን በማስከበራችሁ ብቻ ሳይሆን ግጭት በጉልበት ሳይሆን በሕግና ስርዓት ነው ሊዳኝና ሊፈታ የሚገባው ብላችሁ ውድ ሕይወታችሁን በመክፈላችሁ ችግሩን በንግግር ለመፍታት በሕግና ስነ ስርዓት እንዲቋጭ ወደ ሌላ ፍሬና ተስፋ የተቃረበ መሆኑን ልንገልጽላችሁ እንወዳለን ብለዋል።
የአርብ ምሽት ዝግጅታችንን አጋምሰናል። የምናስተናግዳችሁ ቆንጂት ታዬና
አዲሱ አበበ ነን። ወደ ስፖርት ተራቢ ነው አላ
እኔ ስለተከታተልኩት በደንብ ወደ ስፖርት ክፍለ ጊዜ ተቀጥለው ነው በእኔ ያምራል። እሺ የዓለም እግር ኳስ ዋንጫ የምድብ ማጣሪያ ውድድሮች አልተጠናቀቁም፣ ዛሬም ቀጥለዋል። ሁለት የዲ ምድብና አንድ የኢ ምድብ ግጥሚያዎች በድምሩ 3 ጨዋታዎች ናቸው ያሉት። በመርሃ ግብሩ መሰረት የትናንቱን አርጀንቲና በክሮኤሽያ 3-0 የተሸነፈችበትን ጨምሮ ሶሎሞን ክፍሌ ተከታዩን ዘገባ አሰናድቷል። አሳሳትኩ፣ ክሮኤሽያ ወደዚህ ነው ወይስ
አርጀንቲና ተሸንፋለች? ልክ ነሽ። ሶሎሞን ይቀጥል።
እሺ
ትላንት ኒዥኒ ኖቭጎሮድ ስቴዲየም ለአርጀንቲና ብሔራዊ ቡድን መርዶ የተነገረበት ቦታ ነበር። ከዓለም ዋንጫ ለጥሎ ማለፉ ውድድር ሳይደርስ ቀድሞ ሻንጣውን ቀርቅቦ ወደ ቤቱ ሊመለስ እንደሚችል የተረዳበት። ስህተቱ ደግሞ ሙሉ በሙሉ የግብ ጠባቂው የዊሊ ካባሌሮ ሆኗል። ዓለም ከቡድኑ አምበል ሊዮኔል ሜሲ ብዙ በጠበቀበት ምሽት ካባሌሮ በግል የፈጸመው ስህተት ለቲሙ መጻኢ ዕድል ወሳኝ ሚና ተጫውቷል። አጥቂው አንቴ ሬቢች በ53ኛው ደቂቃ ላይ ለክሮኤሽያ የመጀመሪያውን ጎል አስገኘ። በረኛው በሌለበት ክፍት በር ነው ኳስ ያለ ችግር ኮለል ብላ ገብታ ከመረቡ የተገናኘችው። ሁለተኛውን 10 ቁጥሩ ሉካ ሞድሪች ባስደናቂ ሁኔታ ከሩቅ መጥቶ አገባ። ክሮኤሽያ መሪነቷን አጠናከረች። ክሮኤሽያ 3ኛውንና የመጨረሻውን ጎል በባከነ ሰዓት አከለችና 3-0 አርጀንቲናን አሳዘነች። የዲ ምድቧን በስድስት ነጥብ ትመራለች። ከእንግዲህ አርጀንቲና የራሱን ዕድል መወሰን አይችልም። ሲጀመር ከአይስላንድ ጋር አቻ ተለያዩ። ታስታውሱ እንደው ሜሲ ፍጹም ቅጣት ምት የሳተበት ዕለት ነበር። በክለብ ደረጃ ለባርሴሎና ሲጫወት ወደር የሌለው ኮከብ አጥቂ ሊዮኔል ሜሲ ዕለቱ በዓለም አቀፍ ውድድሮች ላይ ሌላ የተስፋ መቁረጥና የሐዘን ስሜት የተንጸባረቀበት ምዕራፍ ሆኖ አልፏል። ሜሲ በ2016 በኮፓ አሜሪካ ቡድኑ በቺሌ ተሸንፎ ሲወጣ የፍጹም ቅጣት ምት በመሳቱ ተበሳጭቶ ከዓለም አቀፍ ውድድሮች ራሱን እንደሚያገል አስታውቆ እንደነበር አይዘነጋም። ለማንኛውም ሜሲ ከባርሴሎና ጋር ባሳለፋቸው 14 ዓመታት ጊዜ ውስጥ በዓለም ደረጃ ታዋቂ ያደረገው ከፍተኛ የእግር ኳስ ጥበቡ ወደፊት ለረጅም ጊዜ ሲታወስ ይኖራል፣ ስሙን ተክሏል ለማለት። ወደ ዛሬዎቹ ጨዋታዎች ልለፍ። በቅድሚያ የተጫወቱት ብራዚልና ኮስታሪካ ነበሩ። ለፈረንሳዩ ፓሪ ሳን ጀርሜን በከፍተኛ ገንዘብ የተወሰደው ብራዚላዊው ወጣት አጥቂ ኔይማር በ77ኛው ደቂቃ ላይ ፍጹም ቅጣት ምት ክልል ውስጥ የተሰራበትን ፋውል ዳኛው አልፈውታል። የኮስታሪካ ተጫዋቾች አቻ ለመውጣትና ወደ 16ቱ የጥሎ ማለፍ ፍልሚያ ለማለፍ ጊዜ ሲያባክኑ ታይተዋል። ሊወድቁና ሜዳው ላይ ተኝተው ሲንከባለሉ ይቆያሉ። በዚያም ምክንያት የባከነው ሰዓት 6 ደቂቃ ደርሷል። ብራዚል ሁለቱንም ጎሎች ያገባው 90 ደቂቃው ካለቀ በኋላ ነው። ኔይማር በደስታ ቁጭ ብሎ አለቀሰ። ደጋፊዎቹ ፈነደቁ። ውጤት ብራዚል 2 ኮስታሪካ 0። የአይስላንድና ናይጄሪያ ጨዋታ ቀጠለ። በአይስላንድ ውስጥ ለእንግሊዝና ለስኮትላንድ ፕሪምየር ሊጎች የሚጫወቱ አሉ። ጊልፊ ሲገርሰን ለኤቨርተን፣ ጆሃን በርግ ጉድመንሰን ለበርንሊ፣ በስኮትላንድ ደግሞ ለአበርዲን ተሰላፊው ኬሪ አርናሰን ይገኙበታል። ናይጄሪያ ለዲፖርቲቮ ላኮሩና ግብ ጠባቂውን ፍራንሲስ ኡዞን ጨምሮ በርካታ ለአውሮፓ ክለቦች የተሰለፉ ፕሮፌሽናል ተጫዋቾች አሏት። በተከላካይ በመሃልና በአጥቂ መስመር ከተሰለፉ ጥቂቶቹን ብቻ ብጠቃቅስ ኬነት ኦሜሮ ለቼልሲ፣ ዊሊያም ትሩስት ኤኮንግ እና አብዱላሂ ሼሁ ሁለቱም ለቡራስፖር፣ መሃል ላይ ዊልፍሬድ ዲዲ ለሌስተር፣ ጆል ኦቢ ለኢጣሊያው ቶሪኖ ክለብ ይጫወታሉ። በአጥቂው መስመር የሌስተሮቹ አህመድ ሙሳና ኬሎቺ አናቾ፣ ቪክቶር ሞሴስ ለቼልሲ፣ አሌክስ ኢዮቢ ለአርሰናል ይጫወታሉ። በደንብ የተሟላ ቲም ነው። ለማንኛውም የናይጄሪያው አህመድ ሙሳ የመጀመሪያዋን በ48ኛው ሁለተኛዋን በ74ኛው ደቂቃ ላይ ባገባቸው ሁለት ድንቅ ጎሎቹ ቲሙን አሸንፎ እንዲወጣ ረድቷል። አሁን እየተጫወቱ ያሉት የኢምድቦቹ ሴርቢያና ስዊዘርላንድ ናቸው። ስርጭታችን ቀድሞ ስለሚያበቃ ውጤቱን ለመግለጽ እንቸገራለን። በዚሁ ላብቃ። አዲሱና ቆንጂት ወለናንተ መልሻለሁ።
እናመሰግናለን ሰለሞን። ሰርቢያና ማናቸው የሚጫወቱት አሁን? ሰርቢያ
እንት ጠይቀኝ።
ሰርቢያ 1-0 እየመራ ነው። ለማንኛውም ውጤቱ እኛ ከስቱዲዮስ ከምንወጣ ድረስ አጠቃላይ ውጤት ታገኛን እናቀራለን። አሁን ወደ አንድ ወቅታዊ ዝግጅት።
የተጀመረውን ለውጥ ለመደገፍ ዲሞክራሲን ለማበረታታት በሚል በነገው ዕለት የተጠራው ሰልፍ በሰላም እንዲጠናቀቅ የሚጠይቁ ይድረስ ለአዲስ አበባዎች የሚሉ መልእክቶች እየተጻፉ ነው። መልእክቶቹ ሰልፉ ከግጭት የተጠበቀ ይሁን፣ በሰላም ወጣችሁ በሰላም ግቡ የሚል ይዘትም ያላቸው ናቸው። ጽዮን ግርማ የተወሰኑ ጸሐፊዎችን መርጣ ተከታዩን አጠናቅራለች።
በአዲስ አበባ ከተማ በነገው ዕለት የተጠራው ሰልፍ ዓላማ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተመረጡ 3 ወር ሳይሞላቸው ኢትዮጵያን ወደ ዴሞክራሲያዊ ሀገር ለማሸጋገር የጀመሩት ጥረት እንዳይቀለበስ ድጋፍ ሊሰጣቸው ይገባል የሚል ዓላማን ያዘለ እንደሆነ አዘጋጆቹ ለአሜሪካ ድምጽ ተናግረዋል። ሰሞኑን በኢትዮጵያ በተለያዩ አካባቢዎች በተለይም ደግሞ በደቡብ ክልል የተፈጠሩ ግጭቶች ያሰጓቸው የመብት ተከራካሪዎችና አራማጆች ደግሞ ከዚህ በኋላ በኢትዮጵያ ምድር ሰላም እንዲወርድ የተፈጠረው ተስፋም እንዳይደበዝዝ ወጣቶች ከግጭት ሊቆጠቡ ይገባል ሲሉ መክረዋል በየማህበራዊ ገጾቻቸው። የቀድሞ የአዲስ ነገር ጋዜጣ ዋና አዘጋጅ ያሁኑ ዋዜማ ሬዲዮ አዘጋጅ መስፍን ነጋሽ ይድረስ ለአዲስ አበባ ከአዲስ አበባዊ በሚል ዛሬ በጻፈው ጽሑፍ ስለ ስጋቶቹ ይገልጽና ስለ አዲስ አበባ ይዘረዝርና ሰልፉ አንዷን ልጅሽን አስተስቶ ሌላኛዋን የሚያስከፋ እንዳይሆን የሚሰጉ ድምጾች ሰማው። ስጋታቸው እንደሚያሰጋሽ አውቃለሁ። ልጆችሽ እንዲህ ያለውን ነገር እንዲጸየፉት አስተዋሻቸው። ማንም አይከፋ ባያቸው ይላል ጽሑፉ። መስፍን ነጋሽ ባለፈው ሳምንት የተፈጠሩት ግጭቶችን የሚያመላክቱ ምስሎች ማየቱና በሰልፉ ላይ አንዱ አንዱን በማስከፋት ጸብ እንዳይፈጠር በመለማመን ጭምር የተጻፈ እንደሆነ ይናገራል።
የሰልፉ ዓላማ አሁን የታየውን ተስፋ ይቀጥል ለማለት ነው። አዲሱን ጠቅላይ ሚኒስትር የተናገርከውን ፈጽም ለመፈጸም ያብቃህ እንረዳሃለን ለማለት ነው። እዚሁ መንፈስ ሰልፉ እንደሚካሄድ ተስፋ አደርጋለሁ። አዲስ አበባችን እንደማታሳፍረን አምናለሁ። ሰልፍ ወደ ሌላ አቅጣጫ ለማዞር የሚሞክሩ ሰዎች ሊኖሩ እንደሚችሉ እየተነገረ እየሰማን ነው። ይሄንን ማድረጋቸው ማንንም የሚጠቅም አይመስለኝም። ግን እንደዚህ አይነት ሰዎች ደግሞ ካሉ እነሱንም ቢሆን ይዞ ለፖሊስ ማስረከብ ትልቁ ነገር እሱ ነው። አንድ ሰው የተሳሳተ ነገር ወይም በዚህ ሰልፍ ላይ ይሆናል ተብሎ የማይጠበቅ ነገር ቢናገር ወይም ቢያደርግ መልሶ ወደ ድብድብ ወደ መጣላት መሄድ ሳይሆን የራስን ስሜት ገዝቶ ለፖሊስ መስጠት ሪፖርት ማድረግ ያስፈልጋል። በጣም ምክንያት ላይ ለሌላው የኢትዮጵያ ክፍልም በመላ ሀገሪቱ ለሚኖሩ ወገኖቻችንም የምናስተላልፈው መልእክት ትልቅ ነገር ነው። እና በትዕግስት መተያየት በመተማመን መውጣት ያስፈልጋል።
ላለፉት 13 ዓመታት በኢትዮጵያ የፖለቲካና የሰብአዊ መብት ጉዳዮችን በመጻፍ የሚታወቁትና በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የፖለቲካ ሳይንስ መምህርና የሕግ ባለሙያ የሆኑት ፕሮፌሰር አለማየሁ ገብረ ማርያም እኔ አዲስ አበባ ሰልፉ ላይ ተገኝቼ ሐሳቤን ለጠቅላይ ሚኒስትሩ ማቅረብ ስለማልችል የአዲስ አበባ ነዋሪዎች መልእክቴን አድርሱልኝ ሲሉ ጽፈዋል። ስለ ደብዳቤያቸው ጠየቂያቸው ነበር።
በኢትዮጵያ አሁን ባለፉት አመታት የነበሩት የጥላቻ የህዝብ መከፋፈል የመሳሰሉት ፖለቲካ ለአንድም ለዘላለም ከኢትዮጵያ ምድር ለማጥፋት በሚያደርጉት ጠቅላይ ሚኒስትሩ ጥረት ላይ ከጎናቸው እንደምቆምና እንደማበረታታቸው እንዲገልጹልኝ፣ ሁለተኛ ደግሞ ኔልሰን ማንዴላ መልካምና እርቅ ብለው የሰየሙልን መንገድ በኢትዮጵያ ሆነ በአፍሪካ የሰየሙልን መንገድ አብሬያቸው ከጠቅላይ ሚኒስትሩ ጋር እንደመጓዝ፣ በሶስተኛ ደረጃ ደግሞ በኢትዮጵያዊነት መንፈስና በጎ አድራጎት የዘር ጎሳ ጥላቻን ተሳሰሉትን ህዝብን የሚያራርቁ ነገሮችን አጥፍተን ሰላምና ፍቅር እንደምን እንድንመሰርት ከኢትዮጵያ ህዝብ ጋር አብረን እንደምቆም ኢትዮጵያ ውስጥ ከማናቸውም ከመንደር አንስቶ እስከ ትልልቅ ከተማና መዲና ድረስ በሙሉ ሁላችንም ተባብረን የሰላምና የእርቅ ዘመቻ ማካሄድ እንዳለብንና ያንንም ደግሞ ወደ ሁሉንም በማካተት ሁሉንም በማቀፍ ወደፊት መጓዝ የሚያስችለንን መንገድ እንደሚያስፈልግና በዛም ላይ ደግሞ እኔ በግሌም ሆነ ከኔ ጋር ያሉትንም ባለሙያዎች በብዙ መንገድ በህግ ያሉትን በዩኒቨርሲቲ በኩል ያሉትን እነሱን ለማደራጀትና አብሮ ከህዝቡ ጋር እንዲሰለፉ ለማድረግ በተለይ በዲያስፖራ ያሉትን ለማንቀሳቀስና ከኢትዮጵያ ህዝብ ጋር ተሰልፈው እንዲሰሩ ያለኝ የግል ፕላንና ከእነሱም ጋር የማደርጋቸውን ድርጊቶች የአዲስ አበባ ህዝብ እኔን ወክሎ ለጠቅላይ ሚኒስትሩ እንዲያስተላልፉልኝ ነበር ያቀረብኩት በሰፊ የተበተነ ጽሁፌ ላይ የገለጽኩት ማለት ነው።
የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድ ሰልፉ የተዘጋጀበትን ዓላማ ለማሳካት ፍጹም ሰላማዊና በመከባበር ላይ የተገነባ ሊሆን ይገባል ይላል።
ይሄን ሰልፍ የማይፈልጉ በተለይ ደግሞ ይሄን ለውጥ የማይፈልጉና ለውጥ ማደራቀፍ የሚፈልጉ ኃይሎች እንዳሉ እናጋለን። እነዚህ ኃይሎች ደግሞ በተለይ ሰልፉ ወደ ብጥብጥና ግጭት መፍጠር ይሞክራሉ የሚል ጥርጣሬ አለ። ይሄንን ሙከራቸውን ለማክሸፍ ከፍተኛ ጥንቃቄ ያስፈልጋል። ከዚህ ጥንቃቄ ውስጥ አንዱ ሰዎችን ሊያቃርኑ ወይም ደግሞ ሊያጣሉ የሚችሉ አይነት መፈክሮች፣ ባንዲራዎች፣ አባባሎች፣ ፎቶዎች ሊወጡ ይችላሉ። እነዚህ መውጣታቸው ህዝብን ሊያስቆጣ አይገባም፣ ወደ ግጭትም ሊያስገባ ፈጽሞ አይገባም። የሚያስፈልገው ዲሞክራሲ ምህዳሩ እንዲሰፋ እስከሆነ ድረስ ማንኛውም ሰው የፈለገውን ፎቶ፣ የፈለገውን አርማ፣ የፈለገውን መፈክር ይዞ ከወጣ መከበር አለበት፣ መነካከት አያስፈልግም። በተለይ ደግሞ በተለይ የጠበቃ ርጌ ሳስተላልፍ የነበረው አሁን ባለው ሂደት ውስጥ ብሔርን ብሔር ለማጋጨት ሙከራ እየተደረገ ነው። በተለይ ደግሞ በትግራይ ህዝብ ላይ የማጥላላት አይነት ዘመቻ እንዲሆን እየተሞከረ እንደሆነ ይሄ ሰልፍ ትግራይ እንደሆነ ፍሬም ማድረግ እየሞከሩ ስለሆነ ያ እዚህ ሰልፍም አደገኛ ነው፣ ለሀገሪቷም አደገኛ ነው። የተደረገው ትግል በአንድ ብሔር ለማግለል ሳይሆን ሁሉም ብሔር ሁሉም ህዝብ ያካተተ ዲሞክራሲያዊ ሰላማዊ መንግስት እንዲፈጠር ዲሞክራሲ እንዲኖር ነው እና እዛ ሰልፍ ላይ የሚሳተፈው ህዝብ በተለይ ጸረፌዴራዊ አመለካከት እንዳይጸባረቅ ለማዘባረቅ የሚሞክሩትንም በመምከር እና በመገሰጽ ወደ መንገድ መመለስ እንዳለበት፣ በአጠቃላይ ፉ በሰላም እንዴት እንዲያልቅ ሁሉም ሰው የበኩሉን እንዲያደርግ በተለይ ደግሞ ባለፉት 4 ዓመታት ሰልፎችን በማዘጋጀት ተቃውሞችን በማዘጋጀት ልምድ ያካበቱት ቄሮዎች እና ፋናዎች፣ ዘርማዎች ከፍተኛ ኃላፊነት ይጠበቅባቸዋል። ጸጥታን በማስከበር ተረጋጋ ሁኔታ እንዲኖር ከፍተኛ ጥበቃ ማድረግ ያለባቸው ከፖሊስና ከሌላው የጸጥታ ኃይል ጋር አብረው ሆኖ ይህን ስራ እንደሚሰሩ ተስፋ አደርጋለሁ። የነበረ መልክት ይሄ ነው።
ጽዮንና እንግዶቿን እናመሰግናለን። አሁን አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑ ፍንጮችን ያቀርባል። ኤርትራ ከኢትዮጵያ ለቀረበላት የሰላም ጥሪ ምላሽ ሰጠች። የተባበሩት የአረብ ኤሚሬቶች 3 ቢሊዮን ዶላር በረድኤትና በመዋለ ንዋይ ፍሰት ለማቅረብ ቃል ገባ። አፍሪካ ለወደፊቱ ዋናዋ መስህብ እንደምትሆን የምርምር ጥናት አመለከተ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ዋሽንግተን ፖስት ጋዜጣ ላይ ወጣ ጽሑፍ፣ ኢትዮጵያ ሳይታሰብ በድንገት ኤርትራ ጋር የተፈራረመችውን የሰላም ስምምነት ለመተግበር ዝግጁ መሆኗን ካስታወቀች ከሁለት ሳምንታት በኋላ የኤርትራው መሪ ስለ ጉዳዩ ለመነጋገር ልዑካን እንደሚልኩ ባለፈው ሮብ መግለጫቸውን ጠቅሷል። ይህ እርምጃ በቋንቋ በሃይማኖትና በዘር በተሳሰሩ ህዝቦች መካከል ሰላም የማውረድ ተስፋን ፈንጥቋል ይላል ጽሑፉ። ፕሬዚደንት ኢሳያስ አፈወርቂ በሀገሪቱ የሰማዕታት ቀን ላይ በቴሌቪዥን ባደረጉት ንግግር የሁለቱም አገሮች ህዝቦች ሰላም ይፈልጋሉ፣ አሁን ኢትዮጵያ ባለው ለውጥ ምክንያት ሰላሙ ሊመጣ ይችላል ማለታቸውን የዋሽንግተን ፖስት ጋዜጣ ድረ ገጽ ላይ ወጣው ጽሑፍ አውስቷል።
የኢትዮጵያ ጠቅላይ ሚኒስትር በበኩላቸው የኤርትራ ልዑካንን በሞቀና በበጎ ፈቃድ ለመቀበል ዝግጁ ነኝ ማለታቸውን የጽህፈት ቤታቸው ሹም መናገራቸውን የዋሽንግተን ፖስት ጋዜጣ ድረ ገጽ ገልጿል። ጽሑፉ አያይዞም ገና ብዙ ስብስብ ንግግሮችና ድርድሮች መካሄድ ያለባቸው ቢሆንም ለሁለት አስርተ ዓመታት ያህል የዘለቀውን የጠላታዊ ግንኙነት ግድግዳን ሊሰብር ይችላል፣ ዝግ በሆነው ኤርትራ መንግስትም ለውጥ ሊያመጣ ይችላል ይላል። ኢትዮጵያ እጅግ ፈጣን እድገት ካሳዩት የአፍሪካ ሀገሮች አንዷ ሆናለች። ኤርትራ ግን በአብዛኛው ለውጭ ዓለም ዝግ ሆና ቆይታለች። በዓለም ደረጃ በፕረስ ነጻነት ላይ ከባድ ገደብ ከሚያደርጉት ሀገሮች አንዷ ሆናለች።
በሀገሪቱ ያለው ገደብ አልባ ወታደራዊ አገልግሎትም በብዙ ሺዎች የሚቆጠሩ ኤርትራውያንን ለስደት ዳርጓል ይላል ዋሽንግተን ፖስት ጋዜጣ ላይ ወጣው ጽሑፍ። ይሁንና የባድመ ነዋሪዎች ይህ በውጊያ ላይ ህይወታቸውን በሰጡት በብዙ ሺህ የሚቆጠሩ ኢትዮጵያውያን ላይ ማላገጥ ይሆናል በማለት ጠቅላይ ሚኒስትሩ ያቀረቡትን የሰላም ጥሪ በመቃወም በምንም አይነት ከባድመ አንወጣ ማለታቸውን የዋሽንግተን ፖስት ጋዜጣ ድረገጽ ጠቅሷል። የአዲሮብ ህዝብም የተቃውሞ ሰልፍ ማድረጉ የሚታወቅ ነው። የሀገሪቱ ገዢ ፓርቲ አካል የሆነው ህዝባዊ ወያኔ ሓርነት ትግራይ በበኩሉ ከኤርትራ ጋር ሰላም የማውረዱን እቅድ በመርህ ደረጃ የሚደግፈው ቢሆንም በአፈጻጸሙ ላይ ተቃውሞ እንዳለው መግለጹን የዋሽንግተን ፖስት ጋዜጣ ድረገጽ ለንባብ አድርሷል።
ሮይተርስ የዜና አገልግሎት በዘገበው መሰረት የተባበሩት የአረብ ኤሚሬቶች ባለፈው አርብ 3 ቢሊዮን ዶላር በረድኤትና በመዋለ ንዋይ ፍሰት ለኢትዮጵያ ለማቅረብ ቃል ገብቷል ሲሉ አንድ የኢትዮጵያ ባለስልጣን ጠቁመዋል። ለአዲሱ ጠቅላይ ሚኒስትር ትልቅ ድጋፍ ነው ማለታቸውንም አክሏል። የተባበሩት የአረብ ኤሚሬቶች በኢትዮጵያ የተከሰተውን ከባድ የውጭ ምንዛሪ እጥረት ለማቃለል እንዲረዳ በኢትዮጵያ ማዕከላዊ ባንክ 1 ቢሊዮን ዶላር እንደሚያስቀምጥ የኢትዮጵያ መንግስት ቃል አቀባይ አቶ አህመድ ሸዴ ለሮይተርስ የዜና አገልግሎት መናገራቸውን ዘገባው ጠቅሷል።
የተባበሩት አረብ ኤሚሬቶች መንግስት የገባው ቃል በኢትዮጵያ የውጭ ምንዛሪ እጥረት ላይ የማይናቅ ጥቅም እንደሚያስገኝ ቃል አቀባዩ ጠቁመዋል። ተንታኞች እንደሚገምቱት በከፊልም ቢሆን በትልልቅ መሰረተ ልማት ላይ በመዋሉ የሀገሪቱ የውጭ ምንዛሪ ክምችት አሽቆልቁሎ ከአንድ ወር ወጪ ያነሰ ደረጃ ላይ መድረሱን ሮይተርስ ዘግቧል። ሌላው ከተባበሩት የአረብ ኤሚሬቶች የሚገኙ 2 ቢሊዮን ዶላር በቱሪዝም ወይ በጉብኝት ዘርፍ በታዳሽ ኤነርጂና በእርሻ ዘርፍ እንደሚውል አንድ የኢትዮጵያ የውጭ ጉዳይ ሚኒስትር ባለስልጣን መናገራቸውን ሮይተርስ የዜና አገልግሎት ጠቅሷል።
ባለፈው አርብ የኢትዮጵያው ጠቅላይ ሚኒስትር በተባበሩት የአረብ ኤሚሬቶች የመሪነቱን ስራ በማካሄድ ላይ ያሉትን አልጋወራሽ ሼክ መሐመድን ከጎናቸው አሳፍረው ራሳቸው እየነዱ አዲስ አበባን እንዳስገቡኛቸው የሮይተርስ ዘገባ አውስቷል። በህንጻ ስራና ሆቴሎችን በመገንባት ላይ መዋለ ንዋይ የማፍሰስ ፍላጎት ያላቸው ባለሀብቶችም ካልጋወራሹ ጋር አብረው እንደነበሩ የኢትዮጵያ መንግስት ቃል አቀባይ አቶ አህመድ ሸዴ መግለጻቸውን ሮይተርስ የዜና አገልግሎት አስነብቧል።
በሌላ በኩል የዋሽንግተን ፖስት ጋዜጣ ድረገጽ መጻዩ እድል አፍሪካ ነው፣ ዩናይትድ ስቴትስ ግን ገና አልተዘጋጀችም በሚል ርዕስ ባወጣው ጽሑፍ ለአውሮፓና ቁጣጥር በ2035 ዓመተ ምህረት መግቢያ ገደማ ከ17 ዓመት በኋላ ማለት ነው ለሥራ እድሜ የሚደርሱት ወጣት አፍሪካውያን በዓለም ደረጃ ለሥራ ዓለም ከሚበቁት ወጣቶች ሁሉ ተደምሮ የበዙ ይሆናሉ። ለቀጣዩ ምዕተ ዓመትም በየዓመቱ በዛ አሃዝ ይቀጥላል ይላል። እንደ አውሮፓና ቁጣጥር እስከ 2050 ዓመተ ምህረት ባለው ጊዜ ውስጥ ደግሞ በ32 ዓመታት ማለት ነው በያንዳንዳቸው በዓለም ያሉ አራት ሰዎች አንዱ አፍሪካዊ እንደሚሆን በያዝነው ምዕተ ዓመት ማብቂያ ላይ ደግሞ ከጠቅላላው የዓለም ሕዝብ ወደ 40% የሚጠጋው ቁጥር አፍሪካውያን እንደሚሆኑ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቅሷል።
ጽሑፉ አያይዞም ሁኔታው የሆነ ሳለ ዩናይትድ ስቴትስ ከአፍሪካ ጋር በዲፕሎማሲያዊ መንገድ ሊዳብር የሚችል ግንኙነት ለመፍጠር ከመዘጋጀት ይልቅ ከአፍሪቃ ጋር ከአስርተ ዓመት በፊት በጀመረችው ወታደራዊ ግንኙነት ላይ መተማመኑን መርጣለች። ይህም አሉታዊ አንድምታ አለው ሲል ጽሑፉ ተችቷል። የአፍሪቃ ሕዝብ መብዛት የአፍሪቃ ኢኮኖሚ አስፈላጊነትን ያጠናክራል። ካለፉት 18 ዓመታት ወዲህ በዓለም ደረጃ በከፍተኛ ፍጥነት በማደግ ላይ ካሉት ሀገሮች ቢያንስ ግማሾቹ የአፍሪቃ ሀገሮች ናቸው። በ12 ዓመታት ውስጥ ከመላ አፍሪቃ 43% የሚሆኑት በመካከለኛው ወይም በላይኛው መደብ ላይ ይደርሳሉ።
በዛኑ ዓመት አፍሪካውያን የቤት ውስጥ ፍጆታ 2.5 ትሪሊዮን ዶላር ይደርሳል። ከሶስት ዓመታት በፊት ከነበረው 1.1 ትሪሊዮን ዶላር ከእጥፍ በላይ ከፍ ያለ መሆኑንና የሸማችና የንግድ ወጪ ተጣምሮ 6.7 ትሪሊዮን እንደሚደርስ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቁመዋል። የዋሽንግተን ፖስት ድረገጽ ላይ የወጣው ጽሑፍ አያይዞም የአፍሪካ ፈጣን ለውጥ በአገሪቱ ብቻ የማይወሰኑ ተግዳሮቶችን እያስከተለ ነው ይላል። በድህነት የሚኖሩ ሰዎች መብዛት፣ የመሰረተ ልማት አለመዳበር፣ የግጭቶች መኖር፣ ከመልካም አስተዳደር እጦት ጋር የቻይና በአፍሪካ ህላዌ ብዙ ተጽፏል። የአውሮፓ ህብረት ከአፍሪካ ጋር ያለውን ግንኙነት እያጠናከረ ነው። ህንድ፣ ብራዚል፣ ቱርክ፣ ጃፓን የባለሰላጤ አገሮችም ከአፍሪካ ጋር ጠንካራ ግንኙነት ለመመስረት እየሞከሩ ነው።
በአንጻሩ ግን ዩናይትድ ስቴትስ እንደ አውሮፓ አቆጣጠር በመስከረም ወር 2011 ዓ.ም
የአሸባሪዎች ጥቃት ከደረሰባት ወዲህ የውጭ ፖሊሲዋ በወታደራዊ ላይ እንዲያተኩር ማድረጓን ይገልጻል ጽሑፉ። ጽሑፉ አያይዞም ወታደራዊ ኃይል እያደገች በመሄድ ላይ ካለችው አፍሪካ ጋር የግንኙነት መሰረት ሊሆን አይችልም። የአሜሪካ መከላከያ ሚኒስቴር የአፍሪካ ወታደራዊ ኃይልን ሊያሰለጥን ይችላል፣ መሳሪያና ተሽከርካሪዎችን ሊሰጥ ይችላል። ይሁንና የንግድ ግንኙነት ሊያቀርብ አይችልም። የመሰረተ ልማት ወጥንና የእርሻ ምክር ሊያቀርብ አይችልም በማለት ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አስገንዝቧል። ይህን የጥናት ጽሑፍ ያቀረቡት የዓለም አቀፍ ፖሊሲ ማዕከል ዋና ስራ አስኪያጅ ሳሊ ቡከር እና በማዕከሉ በተመራማሪነት የሚሰሩት ኤሪ ሪከርመን ናቸው። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አዳነችን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። አሁን ደግሞ አንድ ልዩ ቅንብር አለን።
የሐረር ወርቅ ጋሻው ይባላሉ። የቴክሳስ ዳላስ ከተማ ነዋሪ ናቸው። የኢትዮጵያን ወቅታዊ ሁኔታዎች በቅርብ ስለምከታተል አንዳንድ ሀሳቦች አሉኝ የሚል ጥያቄ ያቀረቡልን ወይዘሮ የሐረር ወርቅ ከዚህ ቀደም የኢትዮጵያ ሴቶች ለሰላምና ለዲሞክራሲ ከዛ ስሙ ወደ የኢትዮጵያ አንድነት የሕዝብ ምክር ቤት የተቀየረ ቀጥሎም ከምርጫ 97 በኋላ የኢትዮጵያ ብሔራዊ የስደት መንግስት ማቋቋማቸውን ገልጸውልናል። በወቅቱ የኢትዮጵያ ተጨባጭ ሁኔታ ላይ ምን እንደሚነግሩን ያወያያቸው አዲሱ አበበ ነው። ጥያቄውን እንዲህ ሲል ጀምሯል።
እንደው በቅድሚያ እንግዲህ አመሰግናለሁ ወይዘሮ የሐረር ወርቅ ጋሻው በአሜሪካ ድምጽ ራዲዮ ለመቅረብ ፈቃደኛ ስለሆኑ፣ እንዲያውም አንዳንድ ወቅታዊ ጉዳዮች ላይ ለመናገር ፈልጋለሁ ብለው እርስዎም ሀሳብ አቅርበዋል። ግን ምን ነጥብ ወይ ምን ሀሳብ ይዘው ነው ፕሮግራሙ ላይ ለመሳተፍም ፈቃዶ የሆነው?
እሺ፣ በመጀመሪያ ኢየሱስ ክርስቶስን መድኃኔዓለምን የሰራዊት ጌታን አመሰግናለሁ ለዚች ቀን እና በእኔም በድርጅቴ በኢትዮጵያ ብሔራዊ የስደት መንግስት እና የኢትዮጵያ አንድነት ብሔራዊ ምክር ቤት ስም በዓለም አቀፍ የኢትዮጵያ ዲፕሎማሲ ግንኙነት ኮሚቴ ስም እና በምክትላችን አቶ ዜና ካሳ ስም አመሰግናለሁ ለሰጣችሁኝ እድል። እንግዲህ እኔ መናገር የፈለግኩት ለህዝብ እንዲደርስ በእናንተ አድማጮች በኩል ይሄ ውጪ ያለውንም የፖለቲካ ድርጅት ነኝ የሚል ወይንም የግንባር የሚበል የንቅናቄ የሚበል ተባበርኩ የሚበል የተለያየ ስም ይዞ እነዚህን ወንድሞችን ወይንም አባቶችን ያና ቲፒኤልኤፍን መንግስት ያነቃነቀው ከዲሴምበር ጀምሮ የዛሬ 7 ወር ማለት ነው ላደናገጣቸውም በአንድ ፊት ግማሹን ደስ ሲል ፌሌፍን አደናቆታል። ሁሉን የኢትዮጵያ ፖለቲካ ድርጅቶች እና መሪዎቻቸውን ያካተተ ስብሰባ የፌሌፍን መንግስት ጨምሮ ማለት ነው አሜሪካን ስብሰባውን ስፖንሰር አድርጋ በአሜሪካን ሀገር በዋሽንግተን ዲሲ ውስጥ ለመጀመሪያ ጊዜ በጋራ የሚነደፍ ህገ መንግስት ለሁሉም ኢትዮጵያዊ እና ለኢትዮጵያ የሚጠቅም ተነድፎ የ27 ዓመት የኢትዮጵያን ችግር ስር ነቀል ለማድረግ ፔሌፊንም ለማንሳት በህገ መንግስቱ መሰረት ምርጫ እንዲደረግ አሜሪካን በ1991 ቲፒኤልኤፍን፣ ኢፒኤልኤፍን፣ ኦኤልኤፍን እነዚህ ሶስቱን ብቻ በለንደን አቅርባ አምባሳደር ኮሆን አማካይነት እነዚህ ሰዎች ቤተ መንግስት እንዲገቡ ስለተደረገ ዴሞክራሲ ያመጣሉ ተብሎ ላለፈው 27 ዓመት እንግዲህ ታየ። ምንም የለም እነሱም ያውቃሉ። ነገር ግን የፖለቲካ ድርጅቶች ተዘጋጅተው አንድ ሆኖ በመቅረብ ባለመቻላቸው አሜሪካን ቢሆን ሆኖ የሚመጡትን ሰዎች ወይንም ድርጅቶች በመርዳት ትታወቃለች። ያንንም ባለማድረጋቸው ሌላ ምርጫ የለንም አገሪቱ አለዛ እንዲሁ ትበታተናለች እንደዚህ በሚል በዚህ ነበር እንግዲህ እና ይሄን ለማስተዋወቅ ነው ይሄንን በደንብ ለመናገርና
ይቅርታ ወይዘሮ ሐረር ትንሽ ለአድማጭም ግልጽ እንዲሆን ማን ነው ይሄን ያደረገው? እስቲ ግልጽ ያርጉልኝ ለአድማጭ እንዲገባ።
እሺ፣ በጣም ጥሩ ነው። በሰሜን አማራው በጠመንጃ ሳይቀር ሲዋጋ፣ በደቡብ ደግሞ ኦሮሞ ባለውና ራሱን ወጣቱ እየማገረ ሲዋጋው ከቁጥጥር ውጪ ሆኖበት ነበር መንግስት። በዛን ጊዜ ኦፒዲዮም ውስጥ በአጠቃላይ ህዝቡ ጎን እነሱ ስለቆሙ በዚህ ምክንያት ከጁ ስልጣኑ ሲያመልጥ እኔ በቃ ከፋላለሁ አለ ለውጡን ከባምዳል።
መቼ ነው ከኢሃደግ ስልጣኑ ከጁ ወጣ የሚሉኝ?
ይሄ ኖቬምበር ላይም ዲሴምበር ላይ ይሄ ሆኗል።
ስለዚህ በዚህ ባለፈው
2007 ማለት ነው። ልክ ነው።
ይሄማ ያው እንግዲህ የታወቀ ነው። በሰሜንም በጎንደር አካባቢ በደቡብም በኦሮሞ በኩል እንቅስቃሴ ነበረ። እዛ ላይ አሁን ምንድነው የርሶ ሚና ወይንም እንዲያክል
ነው
አደረኩኝ ምንድነው?
እሺ በአጠቃላይ አደገኛ ስለነበር ሁኔታው ግን በአስቸኳይ ለሬክስ ለውጭ ጉዳይ ሚኒስትሩ ማለት ነው ለአሜሪካን ለማቀረብ ይሄን በማቅረብና
ማን ያቀረበው ሰው
እኔ ነኝ። ይሄንን ጉዳይ አስመልክቶ ሊረዱ በትልቁ የሚችሉ ለነ ትራምፕም ሊመሰክሩ የሚችሉ በጊዜው ስተት መሰራቱ ከሆነናቸው አምባሳደር ከሆነናቸው ስለዚህ እሳቸውንም በማነጋገር ባጭሩ ቀጠሮ አድርጌ ሰፊ ስብሰባ በማድረግ ያለውን ሁኔታ ራሱ ጀነሳይድ በአማራው ላይ ሁሉ ስለተፈጸመው መጽሐፎች ጭምር ይዤ ሄጄ ከአንድ ሰዓት ተኩል በላይ ስብሰባ አድርገን ኢንክሉዚቭ ኦል ፓርቲ ኮንፈረንስ አሜሪካን እንድታዘጋጅና ይሄ መበታተኑ እነዚህ ሰዎች መገንጠል የሚሉት ላውጅ ስለሆነ ዲስሜንትል ኢትዮጵያ ከመሆኗ በፊት እንደ ሶማሌ በኋላ ማረም ማስተካከል ችግር ስለሚሆን እርሶ ባኔ እንደገቡበት አሁን ደግሞ ኢትዮጵያ ዝጎን ቆመው እንዲረዱ ስለሚያስፈልግ ይርዱ በሚል ከሳቸው ጋር ተነጋገርን። እንደዛሬ ተነጋገርን።
አሁን የቀድሞውን ውጭ ጉዳይ ሚኒስትር ሬክስ ቲለርሰንን እንዳናገሩ ከዛ ደግሞ ሄርማን ኮሆንን ይዘው ኢትዮጵያ ከመፈራረሷ በፊት አንድ ነገር ያርጉ ብያ በምን ደረጃ ማለት በእንግሊዝኛው ካፓሲቲ የሚባለው በምን ሁኔታ ነው እርሶ እነዚህን ትላልቅ የአሜሪካ ሹማምንት የሚያገኙት? መረጃ ሳለ ወይዘሮ ያፈራው
በጣም ጥሩ ነው። አዎ መረጃው ልኬላችኋለሁ። እንደገና መላክ ይቻላል ልኬላችኋለሁ። ኦፊሻሊ እንትና የጻፉበት ኮሆን ይሄንን ሐሳብ ወደኔ ስላመጣሽ አመሰግናለሁኝ የመጀመሪያ ጊዜ ነው እንዲህ አይነት ሐሳብ ሲመጣልኝ እኔ ብለው የጻፉት በየዌብሳይቱ አለ ለእናንተም ልኬዋለሁኝ።
በምን ስም ነው ማለቴ? ዝም ብለው ያሐራራው ቃይሉም በማን ጂፍና
አይደለም። ይሄ የቀረበው በኢትዮጵያ ብሔራዊ የስቴት መንግስት በሚለው ተመዝግቦ በሚታወቀውና በዓለም አቀፍ የኢትዮጵያ ዲፕሎማሲ ግንኙነት ኮሚቴ ስር በሁለቱ በማያያዝ ነው መልስም እሳቸው የጻፉት። ይሄንኑ ሁለቱን አስቀምጠው ነው እኔን ፋውንደር ኤንድ ፕሬዚደንት ብለው ነው በዛ ነው የተደረገው።
እርሶ ቀደም ሲልም ገልጠዋል የስደት መንግስት እንዳቋቋሙ፣ ከዛም ይሄ የስደት መንግስት ብሔራዊ ምክር ቤት እንደተባለ፣ ከዛም ደግሞ ዓለም አቀፍ የኢትዮጵያ ዲፕሎማሲ ግንኙነት የሚል ይሄን ሁሉ ያቋቋሙኩት እኔ ነኝ ነው የሚሉኝ?
ትክክል ነው። አሜሪካን ድምጽ ስትሬት ቶክ አፍሪካ የሚለው ቴሌቪዥንና 54 አፍሪካ የሚለው ጃንዋሪ 11 እና 12 መደዳውን ቀረ ቁልጭ አድርገው አቅርበውታል። በሳምንቱ አሜሪካን ደግሞ ለቲፒኤልኤፍ መንግስት ሁሉንም ያጠቃለለ ኢንክሉዚቭ ኦል ፓርቲ ኮንፈረንስ አዘጋጅ ብላ አወጀች።
ግን ወይዘሮ አረር ስትሬት ቶክ አፍሪካ የኛ ባልደረባ ነው አማርኛው ለምን እንደሆነ ማቀርበኝ የሚለው ጥያቄም ከዛ ነው የመጣው። ነገር ግን እኛ አሁን የኢትዮጵያን ጉዳይ ቢመለከቱት ወይዘሮ አረር ወርቅ በጀመሩት ነው አሁን ኢትዮጵያ ውስጥ ያለው ለውጥ የመጣው የሚለውን ሌሎች ተንታኞች ምን ያህል እንደሚጋሩ አላቅም። እርሶ ግን ይሄ አሁን የመጣው ለውጥ በእኔ ነው፣ ይሄን ውይይት ከማድረግ በፊትም የአሜሪካ መንግስት እጁ አለበት፣ ለዶክተር አብይ ጠቅላይ ሚኒስትር መሆን ራሱ የኔ ሚና አለው፣ ይሄን ሁሉ ነግረውኛል እና ምን ያህል ሚዛን ይደፋል? ስንቱ የፖለቲካ ተንታኝ በዚህ ሀሳብ ይስማማል ይላሉ?
ለዚህ ትልቁ አንደኛው መልሱ በሂደት የታየው ነው። በአገር ቤት ያ ሲደረግ በውጭ ደግሞ የዚህ ዲፕሎማሲው ስራ በተለይም በዚህ መልክ ኢትዮጵያ በጣም መጥፎ ቦታ ላይ ወድቃ ነበረ። በ2017 መጨረሻው ገደማና እስከ ፌብራሪ ድረስ በጣም መጥፎ አደጋ ላይ ነበረች።
እሱማ ግልጽ ነው ወይዘሮ አገር፣
ማንም አይክድም። በሌላ በኩል
ልክ ነው። ቆይ ልንገሮት፣ ይሄ የኦሮሞ እንቅስቃሴ በጣም አይሎ፣ የአማራው እንቅስቃሴ በጣም አይሎ፣ ለመንግስት ሁሉ ሁኔታውን ለመቆጣጠር አደጋች የሆነበት ደረጃ ነበር። ነገር ግን ማንኛውም አሁን ቅድም የተቀሷቸው የኦሮሞ አክቲቪስት የሚሆኑ የአማራ አክቲቪስቶች የሚሆኑ የፖለቲካ ተንታኞች የእርስዎን ድርጅት ስምም ሆነ ስምዎን የሐረር ወርቅ ብለው ሲያነሱ አልሰማንም። ነገር ግን ይሄ አሁን ያለው የኢትዮጵያ ለውጥ በግልጽ የመጣው የኦሮሞው ጫና፣ የአማራው ጫና፣ መንግስት ውስጥ አንዳንድ ኃላፊዎች የመለወጥ ስሜት በማሳየታቸው ይሄ ያዝነው ለውጥ መጣ። አሁን እርሶ የዚህ ለውጥ አምጪ ነኝ ነው የሚሉኝና ምን ያህል ተቀባይነት እንዳለው አላት?
ይሄ ያቀረብኩት ትልቅ እርዳታ አድርጓል። ስለሆነም ባይሆንም አኖሮ ኢንክሉዚቭ ኦል ፓርቲ ኮንፈረንስ ብለው ኮን ራሳቸው ሲያውጁ እናንተ ፕሮግራማችሁ ላይ አቀርባችሁ እንደውም የጠየቃችኋቸው ጥያቄ በአማርኛ ሲተረጉም ለምንድን ነው ከየት የመጣ ነው ይሄ እንደዚህ እርሶ ከዚህ ቀደም ብለው አያውቁምና እንደዚህ በድንገት እንዴት ነው ከየት መጣ እየተባለ ሁሉ ራሳቸው ልክ ነው የምትጠይቀኝን ጥያቄ ተጠይቀዋል።
ታዲያ ለምን ሀረር ወርቅ ብለው አላነሱም? እሳቸዋል መልሱም
እንደዛ ነው። እሳቸው ይሄንን ይጠይቁ። ለምን ያ የጻፉት እኮ ከዛ በኋላ የጻፉት እኮ ራሱ ምስክር ነው። እናንተ እጅ አለ የሚለው ወይ ዌብሳይት ላይ ያለው እሳቸው ምንድን ነው ያደረጉት? ትንሽ ለወጥ አደረጉትና የአሜሪካንን መንግስት የኢትዮጵያ መንግስት ይጠይቅ ከፖለቲካ ድርጅቶች ጋራ ያስማማይ የሚል ነው እሳቸው ትዊት ያደረጉት።
እናመሰግናለን ወይዘሮ አራር ወርቅ። አንዳንድ መረጃ የላኩልን አለ፣ ጊዜ አጥሮን ነው፣ ሌላ ጊዜ እናቀርበዋለን። እናመሰግናለን። ደህና ደሩ አድማጮች። Thank you.